ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 4 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በየሳምንቱ እሁድ በሚቀርበው የፍካሬ ዜና ፕሮግራም ይሆናል። በማስከተል የዘረኛውን አገዛዝ ጸረ ኦርቶዶክስ ሃይማኖት ዘመቻ በማውገዝ ከኢሃፓ የተሰጠውን መግለጫ እናሰማለን። በማስከተልም አዲስ አመትን አስመልክቶ ከፍኖተ ዲሞክራሲ ሬዲዮ የተላለፈውን መልእክት በመጨረሻም ሌሎች ከዝግጅት ክፍል የቀረቡ ጽሑፎችን አቅርበን ክፍል 1 ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በ29 ዓመታት ኢትዮጵያን ለመገነጣጠል የተቦካው ዘረኝነት በአሁኑ ወቅት አደገኛ ሁኔታ ላይ መድረሱን በርካቶች ሲያስረዱ ይሰማል። በምዕራብና በደቡብ ያገሪቱ ክፍል ሸነን በሚባል የሚታወቅ የኦነግ ወታደራዊ እንቅስቃሴ በገሃድ በሚባል ሁኔታ እየተነገረ መሆኑን ያገዛዙ ቁንጮዎችም እንደ ዘበት እየተናገሩት መሆኑን በመጥቀስ የከፋ ደም መፋሰስ ሊያስከትል እንደሚችል ስጋታቸውን የሚገልጹ ሰዎች ቁጥር ቀላል አለመሆኑን መታዘብ ተችሏል። ዘረኛውና የግንጠለ አቀንቃኙ ኦነግ ከዚህ ቀደም በኦዴድ አሁን ኦዴፓ በተባለው ውስጥ በስፋት መዋቅሩን ዘርግቶ ይሰራ እንደነበር የአደባባይ ሚስጥር መሆኑን ማስታወስ ተገቢ ነው ተብሏል። የዚህ የጨረባ ዘረኛና ህዝበኛ ስርዓት ዋናው አድራጊና ፈጣሪ ኦነግ ለመሆኑ ጥርጥር እንደሌለም ብዙዎች ያስረዳሉ። የሀገራችን የፖለቲካ ሁኔታ በስፋትና በጥልቀት የሚመረምሩ የፖለቲካ አዋቂዎች የኦነግ መሪዎች ነን የሚሉ፣ የኦሮሞ ሊቅ ነን የሚሉ፣ አማራና ክርስቲያንን በመንጫ በሚል ጸያፍ ቅርሻታቸውን እየተፉ በዝምታ መታለፋቸው፣ ባንክ እየዘረፉና እያዘረፉ በዝምታ መታለፋቸው፣ አብያተ ክርስቲያናትን እያፈረሱና እያቃጠሉ ዝም መባላቸው፣ አዲስ አበባ ኬንያ የሚል የብጥብጥ ዳርዳርታ ጀምረውም ዝም መባላቸው፣ የኢሬቻ በዓል ከሚከበርበት ከታሪካዊ ቦታው ከደብረ ዘይት ተነስቶ አዲስ አበባ እንዲከበር መወሰናቸውና የተቃውሞ ግርግር ቢከፈት ደም ለማፍሰስ መወጠናቸው፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትን ለማናጋት ማሴራቸው ወዘተ ሁሉ በዝምታ እየታለፈ መሆኑ አሁን አገሪቱን በጃዙር እየገዛ የሚገኘው ኦነግ ለመሆኑ አያከራክርም ይላሉ። ይበንዲ እንዳለ ወያኔ ህወሓትም ከተለያዩ ግጭቶች ጀርባ እጁ እንዳለ የሚታወቅ ቢሆንም እስካሁን በአደባባይ ሲነቀፍና በጸብ አጫሪነት ሲከሰስ አለመሰማቱ መጪው የአገሪቱን አጠቃላይ የፖለቲካ ድባብ ይበልጡኑ ጨፍጋጋ አድርጎታል ተብሏል። በደቡብ በተለይ በአዋሳ በተደጋጋሚ የተከሰቱ የጎሳ እልቂት በሚገባው ሁኔታና ከገዳያዎቹና ከጨፍጨፋዎቹ ጀርባ ያሉትን የማውገዙና ለፍርድ የማቅረብ ሁኔታ በተደጋጋሚ እየተሸፋፈነ መታለፉ ለደቡብ ኢትዮጵያ አንጻራዊ ሰላም ይህ በራሱ ችግር እንዳለው ተነግሯል። በርካቶች በቁጭት እንደሚያስረዱት በሐዋሳ በተደጋጋሚ የተከሰቱ ግድያዎች ጀርባ ሽፈራው ሽጉጤ ቡድን እንዳለበት እንደማያጠራጥር ያስረዳሉ። ሰውየው ዛሬም በሹመት ላይ መሆኑ ጉዳዩን ያመሰቃቅለዋል ተብሏል። የፖለቲካ መስቀልቅል ከኢኮኖሚው ጋር ሲጣመር የአገሪቱን ሁኔታ እጅግ አሳሳቢ ያደርገዋል ተብሏል። የኑሮ ውድነቱና የብር መጋሸብ እየባሰ መሄዱ የማይቀር ለመሆኑ አመላካች ሁኔታዎች ከወዲሁ እየታዩ እንደሆነም ብዙዎች ያስረዳሉ። የዓለም ባንክና የዓለም ገንዘብ ድርጅት በርካታ ሀገራትን ለፖለቲካ ትርምስና ለኢኮኖሚ ቀውስ የዳረገውን የመዋቅር ማስተካከያ በተግባር ለማዋል ከዘረኛው አገዛዝ ጋር ስምምነት ላይ መድረሳቸውም ተሰምቷል። የዚህ የኢኮኖሚ መዋቅር ማስተካከያ ዋነኛ መዘውር ገበያውን ለማስተካከል የሸማቾቹን ቁጥር መቁረጥ ወይም መቀነስ የሚል ሲሆን፣ ይህ ማለት ደግሞ በብዙ አስር ሺዎች የሚቆጠሩ ሰራተኞችን ከስራ ማሰናበት ማለት ነው። እነዚህ ሁለት የዓለም ግዙፍ የገንዘብ ድርጅቶች እየገፉ ያሉት የመንግስት የልማት ድርጅቶች የሚባሉ በአጠቃላይ ወደ ግል እንዲዘዋወሩ የሚል ነው። ይህ ማለት ደግሞ ወደ ድንበር ዘለል ባለሀብቶች እንዲዞሩ ሲሆን፣ እነዚህ ደግሞ የውጭ ኩባንያዎች ኢላማቸው ራሳቸውን በቀላሉ ማክበር በተጻራሪው የገቡበትን አገር ማለህየት መሆኑን የኢኮኖሚ አዋቂዎች ያስረዳሉ። በተጨማሪም አገሪቱ የዓለም የንግድ ድርጅት አባል እንድትሆን እየተገፋ የሚገኘውም የአገር ኢኮኖሚን ቁልቁል የሚያወርድ መሆኑም ተነግሯል። በቅርቡ የውጭ ምንዛሪ በገበያው መሰረት ሊሆን እንደሚገባው መወሰኑም የራሱ የሆነ ኢኮኖሚውን የሚያናጋ ድርሻ እንዳለው የኢኮኖሚ አዋቂዎች ከወዲሁ ስጋታቸውን አሰምተዋል። መጪው ጊዜ የኢኮኖሚና የፖለቲካ ቀውሱ ሰማይ ጠገን እንደሚረግጥ ብዙዎች ከወዲሁ ስጋታቸውን ይገልጻሉ። ከሌሎች ጋር ሲወዳደር በግብርና የሚተዳደረው አርሶ አደር የኑሮ ደረጃው ከጊዜ ወደ ጊዜ እያሽቆለቆለ ሄደ መሆኑን የዘርፉ ባለሙያዎች ተናገሩ። ከጥቂት ዓመታት በፊት ከአገሪቱ አጠቃላይ ብሔራዊ ምርት ውስጥ የግብርናው ዘርፍ ከ48 እስከ 50 በመቶ ድርሻ የነበረው ሲሆን፣ በአሁኑ ጊዜ ግን የዘርፉ ድርሻ ከ36 ከመቶ በታች መሆኑ በማዕከላዊ ስታቲስቲክስ የሚወጡ መረጃዎች ይጠቁማሉ። ቀደም ብሎ በዘርፉ ተሰማርቶ የነበረው ሕዝብ ቁጥር 85 ከመቶ እንደነበር የሚጠቀስ ሲሆን፣ በአሁኑ ወቅት ወደ 80 በመቶ አሽቆልቁሏል። ዘርፉ ለሀገራዊ ምርቱ የሚያበረክተው ድርሻ ቀንሶ ሳለ አሁንም ከፍተኛ ቁጥር ያለው ሕዝብ በገጠር መኖሩ የገቢያቸው መጠን እየቀነሰ መምጣቱን ያሳያል ተብሏል። ይህ የሆነበት ምክንያት የወያኔ አገዛዝ ባለፉት 15 ዓመታት ከውጭ ያገኘውን ብድርና እርዳታዎች በአብዛኛው በአገልግሎት ሰጪና በንግዱ ዘርፍ በማፍሰሱ መሆኑን ባለሙያዎች ይናገራሉ። በአገልግሎት ሰጪው ዘርፍ በተለይም በኮንስትራክሽንና በንግድ ዘርፍ እንዲሁም በተወሰነ ደረጃ በኢንዱስትሪው ዘርፍ የነበረው እድገት እየጨመረ ሲሄድ፣ የግብርናው መስክ እድገት ግን እያሽቆለቆለ ሄዷል። ከ15 ዓመት በፊት ከ48 እስከ 50 ከመቶ የሚሆነው የአገሪቱ ብሔራዊ ሀብት ድርሻ በግብርና መስክ የተሰማራውንና ከአገሪቱ 85 ከመቶ የሚሆነውን ዜጋ ሲያስተዳድር፣ በአሁኑ ወቅት ግን አጠቃላይ 80 በመቶ የሚሆነው አርሶ አደር የሚተዳደረው ከአገሪቱ አጠቃላይ ምርት 36 ከመቶ በሚሆነው ብቻ ነው። በዚህ ምክንያት በአርሶ አደሩና በሌላው ዘርፍ ባሉት ዜጎች መካከል ያለው ገቢ መዛባት እየሰፋ መጥቷል ተብሏል። የተባበሩት መንግስታት ድርጅት ባለስልጣን ኢትዮጵያ ያለባትን ዕዳ እንድትቀንስ አሳሰቡ። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ቬራ ሶንግዌ ይህን መልእክት ያስተላለፉት አዲስ አበባ በሚገኘው የመሰብሰቢያ አዳራሽ ውስጥ ለኢትዮጵያ ኢኮኖሚ ጉዳይ እየተካሄደ በሚገኘው ስብሰባ ላይ ሲሆን፣ የኢትዮጵያ የውጭ ዕዳ ባለው መሰረት የሚቀጥል ከሆነ የማትወጣበት የዕዳ ማጦስ ልትገባ ትችላለች በማለት አስጠንቅቀዋል። ባለስልጣኗ ጨምረው እንዳሳሰቡት እንደ ቻይና፣ ቪየትናም እና ላኦስ የመሳሰሉ አገሮች ባለፉት 40 ዓመታት ከድህነት ጀምረው እያደጉ የመጡ አገሮች መሆናቸውን ጠቅሰው ኢትዮጵያም ይህን ልታደርግ እንደምትችል ተናግረዋል። ዋና ጸሐፊዋ በተጨማሪም አገሪቷ በኢኮኖሚ ለማሳደግ ምርታማነት መጨመር፣ የውጭ ባለሀብቶችን በተገቢው መንገድ ማስተናገድና ሁሉም ሕዝብ የኤሌክትሪክ ኃይል ተጠቃሚ እንዲሆን ማድረግ ያስፈልጋል ብለዋል። 100% የሚሆነው የቪየትናምና የቻይና ሕዝብ፣ 94% የሚሆነው የላኦስ ሕዝብ የኤሌክትሪክ አገልግሎት የሚያገኝ ሲሆን፣ በኢትዮጵያ ግን 40% ብቻ እንደሆነና አገልግሎቱም ካለመኖር እንደማይሻል ይታወቃል። እስከ ህዳር ወር 2011 ዓ.ም ድረስ ኢትዮጵያ ያለባት ዕዳ 52.5 ቢሊዮን ዶላር ሲሆን፣ ከዚህ ውስጥ 27 ቢሊዮን ዶላር የውጭ ዕዳ መሆኑን ያገዛዙ የገንዘብ ሚኒስቴር ሰሞኑን መግለጹ ይታወሳል። የአገዛዙ የትምህርት ስርዓት በአጠቃላይና ብሔራዊ ፈተናዎች ድርጅት በተለይ የአሰራር ስርዓታቸው የተበላሸና በሙስና የነከተ መሆኑን ራሳቸው የአገዛዙ ቁንጮች በተደጋጋሚ ሲናገሩ ተደምጠዋል። ከዚህ ቀደም ባገዛዙ ግብዣ የገባው የመንጫ ጽንፈኛ እንደ በጎ ጉዳይ ፈተና ማሰረቁና ለሰውየው ስርቆቱን ያመቻቹት ማንነት የሚታወቅ ሲሆን እንዲመስል ሌቦች ከገንዘብና ከንብረት ሌቦች የከፉ መሆናቸው እየታወቀ ለፍርድ አለመቅረባቸው ብዙዎቹን ማሳዘኑን ለማወቅ ተችሏል። የ2011 የ12ኛ ክፍል ብሔራዊ ፈተና መሰረቁ እየታወቀ ውጤቱ በመጋሸቡ ምክንያት የተወሰኑ የትምህርት አይነቶች ውጤት መሰረዙን በመግለጽ የወጣው የማምታቻ መግለጫ ወላጆች መምህራንንና ተማሪዎችን በጣም ከማሳዘኑን በላይ በአገዛዙ የትምህርት ተቋማት ላይ ጭራሽ እምነት እንደጠፋ ይነገራል። ብዙዎች የፈተና ድርጅቱ ኃላፊዎችና የውጤት መጋሸብ የሚል የሐሰት ወሬ የሚያወሩ የዘረኛው አገዛዝ ካድሬዎች ለፍርድ እንዲቀርቡ እንቅስቃሴ መጀመሩን መረዳት ተችሏል። ከፍተኛ ወንጀል ከፈጸሙ የወያኔ ባለስልጣኖች አንዱ የሆነው ወርቅነህ ገበየሁ በቅርቡ በተመደበበት የተባበሩት መንግስታት ስራ እንዳልጀመረ ኒውዮርክ ያሉ የድርጅቱ ኃላፊዎች የገለጹለት መሆኑን ኤልያስ መሰረት በሚያስተላልፈው ፕሮግራም ገልጿል። ግለሰቡ ቀደም ብሎ በሰራው ወንጀል እንዲጠየቅ ግፊቱ ከያቅጣጫው በመጣበት ወቅት ሹሙና የወዴት ባለስልጣኖች ባላቸው ግንኙነት በተባበሩት መንግስታት ድርጅት ውስጥ ስራ እንዲሰጠው ማድረጋቸው የአደባባይ ሚስጥር ነው። እስካሁን ስራ ያልጀመረበት ምክንያት በትክክል ባይታወቅም የችሎታ ማይነስ ሳይሆን እንዳልቀረ ብዙዎች ይገምታሉ። ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነር ሆኖ በርካታ ሰዎች ማስገደሉንና በተለይም በግንቦት 97 በተደረገው ምርጫ ወቅት ለበርካታ ዜጎች ሞት ተጠያቂ መሆኑ ግልጽ ነው። ከዚያ በፊትም የአንድ ጋዜጣ አዘጋጅ ሆኖ በሚሰራበት ወቅት በዚያ በከተማ ሲንቀሳቀሱ የነበሩ እንደ ጋይም የመሳሰሉ የሀፓ አመራር አባላትንና ሌሎች አባላትን ጠቁሞ ያስገደለና ያስያዘ መሆኑን የሥራ ባልደረባው በተለያዩ የዜና ማሰራጫዎች ማጋለጡ ይታወቃል። የወያኔው ድርጅት ህወሓት ሹምና የትግራይ ክልል ምክትል አስተዳዳሪ ደብረጽዮን ገብረ ሚካኤል አዲስ ዓመትን ምክንያት በማድረግ በመቀሌ በሰጠው መግለጫ ባለፈው ዓመት የፌዴራል መንግስትና የተለያዩ ድርጅቶች በትግራይ ላይ ምጣኔ ሀብታዊ፣ ፖለቲካዊና ማህበራዊ ጫናዎችን ለማሳደር በትግራይ ላይ ያነጣጠረ ዘመቻ ሲያካሂዱ ነበር በማለት ገልጿል። የወያኔ ባለስልጣኖች በተደጋጋሚ በትግራይ ላይ ያነጣጠረ ዘመቻ እየተካሄደ ነው የሚለውን ፕሮፓጋንዳ ለትግራይ ህዝብ የሚገቱት የህዝብ ድጋፍ ለማግኘትና ላለፉት 27 ዓመታት በኢትዮጵያ ህዝብ ላይ ላደረሱት በደልና ግፍ ከተጠያቂነት ለማምለጥ ህዝቡን መደበቂያና መሸሸጊያ ለማድረግ መሆኑን ዘረኛውን ድርጅት ጠንቅቀው የሚያውቁት ያስጠነቅቃሉ። በዓለም ላይ የሚከሰተውን የህዝብ መፈናቀል የሚከታተለው ተቋም ሐሙስ መስከረም 1 ቀን በጄኔቫ ስዊትዘርላንድ ባሰራጨው ዘገባ ከጥር እስከ ሰኔ ወር ባሉት የስድስት ወራት ጊዜ በዓለም ላይ ወደ 10 ሚሊዮን የሚጠጉ ዜጎች በተለያዩ ምክንያቶች መፈናቀላቸውንና ከዚህ ውስጥ 6.2 ሚሊዮን በተፈጥሮ አደጋ፣ 3.8 ሚሊዮን የሚሆኑት ደግሞ በእርስ በርስ ግጭት መሆኑን ገልጿል። የእርስ በርስ ግጭት ከተከሰተባቸው አገሮች መካከል አንዷ ኢትዮጵያ ስትሆን ሶሪያ፣ የመን፣ አፍጋኒስታን፣ ሊቢያና የኮንጎ ዲሞክራቲክ ሪፐብሊክ እንዲሁም ናይጄሪያም ይገኙበታል። በተፈጥሮ አደጋ ምክንያት ከፍተኛ የህዝብ መፈናቀል ከደረሰባቸው መካከል ደግሞ ህንድ፣ ባንግላዴሽ፣ ሞዛምቢክ፣ ማላዊ፣ ዚምባብዌና ማደጋስካር ሲጠቀሱ በኢትዮጵያም ውስጥ የጎርፍ መጥለቅለቅ በርካታ ሰዎችን ማፈናቀሉ ተገልጿል። በአዲስ መልክ በስራ ላይ እንዲውል የተደረገውን የወባ ክትባት ለዜጎቿ ለመስጠት ኬንያ ከአፍሪካ ሶስተኛው አገር ሆናለች። በአፍሪካ ከማላዊና ከጋና ቀጥሎ ክትባት መስጠት የጀመረችው ኬንያ ክትባቱ የተጀመረበትን መስከረም 2 ቀን ታሪካዊ ቀን ብለዋለች። በዓለም ጤና ድርጅት ተፈቅዶ በስራ ላይ የዋለው የወባ ክትባት ከፍተኛ ውጤት አስገኝቷል የተባለ ሲሆን በሶስቱ አገሮች በአመት 360 ሺህ ህጻናትን ለመክተብ እቅድ ያለ መሆኑም ተገልጿል። የወባ በሽታ በርካታ የአፍሪካ አገሮችን የሚያጠቃ ሲሆን በዓለም ላይ በወባ በሽታ ከሚያዙት መካከል 92 ከመቶ እንዲሁም በበሽታው ከሚሞቱት 93 ከመቶ አፍሪካውያን መሆናቸውን የዓለም የጤና ድርጅት ባለስልጣኖች ገልጸዋል።
የወባ በሽታ በቅርቡ እንደ ኡጋንዳ አይነት ቦታ እየተስፋፋ በመጣበት ሁኔታ ክትባቱ ለበሽታው ጉዳት መቀነስ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይገመታል።
ከሰሞኑ ውስጥ ሲብላል ላይ ነበረው የኦርቶዶክስ ሃይማኖትን የመከፋፈሉ ሴራ የግንጠላ ቀድመ ሁኔታ እንደሆነ የፖለቲካ አዋቂዎች አስተያየታቸውን ሲሰነዝሩ ይስተማል። በቤተክርስቲያኗ ላይ የተሰነዘሩት ክሶች መሰረተ ቢስ ናቸውም ተብሏል። ኦሮምኛ ቋንቋ ለመስፋፋትና ብሔራዊ የስራ ቋንቋ መሆን አለመቻል እንዲሁም አዲስ አበባ ኬንያ የሚለው የዘረኞች ጩኸት ቤተክርስቲያኗን እንደማይመለከቱም የሃይማኖቱ ሊቃውንት ያስረዳሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገንጠል እንቅስቃሴ የጽንፈኛ ፖለቲካ ድርጅቶች ደባ ለመሆኑ መረጃዎች ያመለክታሉ። በዚህ ጉዳይ የወቅቱ ተረኛ ዘረኛ አገዛዝ የድርጊቱ ዋነኛ አቀነባባሪ ለመሆኑም እንደማይጠረጠር በርካቶች ያስረዳሉ።
በተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማት ለመስከረም 4 ቀን ተጠርቶ የነበረው ሰላማዊ ሰልፍ ለጥቅምት 30 ቀን የተላለፈ መሆኑን የሰልፉ አስተባባሪዎች መስከረም 2 ቀን ከሰጡት መግለጫ ማወቅ ተችሏል። የሰልፉ አስተባባሪዎች ከሰጡት መግለጫ ውስጥ እንዳብራሩት አንደኛ በ10 ቀን ውስጥ ከኦሮሚያ፣ ከደቡብ፣ ከሶማሌ፣ ከድሬዳዋ፣ ከአማራ፣ ከቤኒሻንጉል ጉሙዝ አካባቢዎች ሐላፊዎች ጋር ውይይት መጀመርና ችግሮችን ለመፍታት መጣር የውይይቱ ውጤት ታይቶ ካልሆነ ለጥቅምት 30 ሰላማዊ ሰልፍ መጥራት እድገቱንና አፈጻጸሙን በተመለከተ ቢያንስ በየ15 ቀን መግለጫ እንዲሰጥ እንዲሁም የሌሎችን የእምነት ተቋሞች ያሳተፈ ሰፋፊ አዳራሽ ውስጥ ስብሰባዎች እንዲካሄዱ የሚል ነው። ማብራሪያው እንደ ምክንያት ይሰጥ እንጂ ሰልፉ የተሰረዘው በአገዛዙ ባለስልጣኖች ተጽዕኖ እንደሆነ ይታወቃል።
የሱዳን የሽግግር ምክር ቤት ኃላፊዎችና ተጥቃን ስተው የበሽርን መንግስት ሲዋጉ የነበሩ አማጽያን መሪዎች በደቡብ ሱዳን ዋና ከተማ በጁባ ተገናኝተው በመጪው ጥቅምት የሰላም ውይይት በሚጀመርበት እቅድ ላይ ስምምነት ማድረጋቸው ተገልጿል። በአጠቃላይ በሰላም ውይይቱ እቅድ ላይ ውይይት የተካሄደ ሲሆን የሰላም ድርድሩ ጥቅምት 3 ቀን 2012 ተጀምሮ ለሁለት ወራት ጊዜ ውስጥ ማለቅ እንዳለበት ስምምነት ላይ ተደርሷል። በዳርፉርና በሌሎች የሱዳን ግዛቶች ባልበሽር መንግስት ላይ ሲደረጉ የነበሩ ጦርነቶች በብዙ ሺህ የሚገመቱ ዜጎች መግደላቸውና ብዙዎችን ከቀያቸው ማፈናቀላቸው ይታወቃል። በሱዳን የሽግግር መንግስት ከተቋቋመ በኋላ በምዕራባውያን በተለይም በአሜሪካ የጣለው ማዕቀብ ያልተነሳ ሲሆን ከአማጽያን ጋር የሚደረገው ውይይትና ስምምነት የተጣለው ማዕቀብ እንዲነሳ ምክንያት ሊሆን ይችላል ተብሏል። በተያያዘ ዜና ሐሙስ መስከረም 1 ቀን በሱዳን ዋና ከተማ ከፍተኛ ህዝባዊ ተቃውሞ ሰልፍ የተካሄደ መሆኑ ታውቋል። የተቃውሞ ሰልፉ ዋና ዓላማ የፍትህ ተቋም ኃላፊ ሆኖ የሽግግሩ ካውንስል የተመደበው ግለሰብ የቀድሞ ፕሬዝዳንት ያልበሽር የቅርብ ሰው በመሆኑ ከኃላፊነት እንዲነሳ በመጠየቅ ሲሆን ሰልፈኛው ወደ ቤተ መንግስት በመሄድ ጥያቄውን አቅርቧል።
ለዚህ ሳምንት ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
Thank you.
ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ እሁድ ጳጉሜ 3 ቀን 2011 ዓመተ ምህረት የዘረኛውን አገዛዝ ጸረ ሃይማኖት ዘመቻ ኢሃፓ ያወግዛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በጋራ ያወጡትን መግለጫ ኢሃፓ እየደገፈ ዘረኛው አገዛዝ በቤተ ክህነትና በሃይማኖት ላይ የከፈተውን ጸያፍና ሰይጣናዊ ዘመቻ አጥብቆ ይኮንናል ያወግዛል። በስልጣን ላይ ያለው ዘረኛ አገዛዝ መልኩና ይዘቱ ወያኔያዊ በመሆኑ ቀደም ብሎ ወያኔ በእስልምና ሃይማኖት ተቋም ላይ ከፍቶ የነበረው ከፋፋይት ዘመቻ እነሆ በኦርቶዶክስ ቤተክርስቲያን ላይም ከፍቷል። አያሌ ቤተክርስቲያኖችና ቅርሶች ተቃጥለዋል። ቀሳውስት በግፍ ተገድለዋል። ምዕመናን ተገድለዋል። ከቤት ንብረታቸው ተፈናቅለዋል። ታሪክን እየበረዘና እየደለዘ ያለው ይህ አገዛዝ ግቡ ጸረ ኢትዮጵያ በመሆኑ አማራና ክርስቲያንን በሚንጫ የሚሉትን አቅፎ ደግፎ ያሰማራ ነውና ሹሙራሱ በኦሮምኛ በሚያደርጋቸው ንግግሮች በቤተክርስቲያን በአማራና በአማርኛም ላይ ጥላቻን ይሰብካልና ጸረ ኢትዮጵያ ዘረኞች ቀናችን መጥቷል በሚል ጸረ ኦርቶዶክስ ዘመቻቸውን አጧጥፈዋል። ይህ ዘመቻ መነሻና መዳረሻው ኢትዮጵያን ለማጥፋት አሊያም በዘረኞች ጫማና ቁጥጥር ስር ለመርፋት በመሆኑ የህዝብን ፍትሃዊ ትግል ለመግደል በመሆኑ በጸረ ኢትዮጵያ ጸረ ኦርቶዶክስ ኃይሎች ድጋፍ ማግኘቱ የሚያስገርም አልሆነም። በዘረኞቹ ስሌት ኢትዮጵያን ማዳከምና ማጥቀቅ የሚቻለው ለሀገር አንድነት ጽኑ ምሰሶ የሆነውን ህዝብ ማዳከም መከፋፈል ነው ከመላታቸው ባሻገር የሀገር ቅርስና የአንድነት መሰረት የሆኑትን ተቋሞች ማለትም የሃይማኖት ተቋሞችንና ቋንቋን ማጥቃት የሚለው የስምሪታቸው እንብርት ነው። በአማራና በኦርቶዶክስ ቤተክርስቲያን ላይ የከፈቱት አስከፊ ዘመቻ የሚገለጸው በዚህ ነው። ይህ ዘመቻ ደግሞ ጽንፈኞች በተናጠል የጀመሩት ሳይሆን አገዛዙ የደገፈውና ቀጥሩበት ያለው በመሆኑ ለደረሰው ጥቃትና ጥፋት ሁሉ ተጠያቂና ኃላፊ አገዛዙ ለመሆኑ ምንም ጥርጥር የለውም። እኔም አገዛዙም ይቅርታ እንጠይቅም አገዛዙም ለደረሰው ጥቃት ካሳ ይከፍልም ብሎ የደረቀው ሹም ትላንት ተከታዮቹ ለዘረፉት ባንክ ሁሉ ገንዘብ ሲተካ መቆየቱን የዘነጋን መስሎ ታይቶታል። ከቡራዩ ስካጣዬ እስከ ባህር ዳር የተካሄደው የግፍ ተግባርና እርምጃ ዛሬ በይፋ በኦርቶዶክስ ሃይማኖት ተቋሞች ላይ እየተወሰደ ያለው የጥፋት እርምጃ አካል ነው። ሹሞቹ የተከፋፈሉትን የሲኖዶስ አካላት አስተረቅን በሚል ተንኮል መጠንሰሳቸውን ቀደም ብለን ያጋለጥነው በመሆኑ የምንመለስበት አይሆንም። ጽኑ አቋማችን መንግስትና ሃይማኖት በየራሳቸው ነጻ በመሆናቸው ሃይማኖት የግል ነው አገር የጋራ ነው የሚል በመሆኑ ያገዛዙን በሃይማኖት ጣልቃ ገብነት አጥብቀን ከመቃወማችንም በላይ ሹሙ ሃይማኖቱ ባልሆነው በኦርቶዶክስ ጉዳይ እጁን ዘው እንዳያደርግ አሳስበን አስጠንቅቀን ነበር። የሁላችንም ቅርስ ነው በሚል ሽፋን ዲያብሎሳዊ ሴራውን ግን ቀጥሎ እነሆ በጎጥ ደረጃ ሊያፈርስ በቋንቋ ደረጃ ሊያተራምስና ባጭሩ ሮብ ምዕታመት ቤተክህነትን ከጥቅም ውጭ ሊያደርግ በመንቀሳቀስ ላይ ናቸው። የተከሰተውን ተቃውሞ ለማርገብና ሰልፉንም ለማስቆም ልዩ ልዩ ሴራዎች ተጠንሰዋል። ዜጎች በዚህ ሳይዘናጉ ቁርጠኛ ትግሉን ይቀጥሉ ዘንድ ጥሪ እናደርጋለን። አገዛዙ ጸረ ኦርቶዶክስ ተራማራ ጸረ ኢትዮጵያ መሆኑ ቋሚና ዘላቂ ይዘቱ ነው። በሃይማኖት ደረጃ ትንኮሳና በጥብጥ መፈለጉ ምን ያህል ኃላፊነት የጎደለው መሆኑን ያሳያል። የሌሎች ሃይማኖት ተከታዮች ይህን ዘመቻውን መቃወማቸው የሚያስመሰግናቸው ሲሆን በሃይማኖት ላይ ሲዘመት አላየንም አልሰማንም ያሉትንም ለትዝብት ዳርጓቸዋል። ያገዛዙ ጸረ ኦርቶዶክስ ዘመቻ ባስቸኳይ በትግላችን ይቆም፣ ኢትዮጵያዊነት ይለምልም ይጠናከር። የምን እንቁጣጣሽ የምን አዲስ አመት ያው ያለፈው እየቀጠለ ዘርኞች ሲያሚውን እስካልቀየሩ ድረስና ከኛ የሚሉት እንቁጣጣሽ እስካላመጡ ድረስ ዛሬ በመላ ኢትዮጵያ አዲስ አመት 2012 ዓመተ ምህረት ተከብሮ ይውላል። በአማኞች ዘንድ ዘመነ ዮሐንስ መሆኑ ነው። መጪውን አዲስ ማለት የምንችለው አዲስ ተስፋን ይዞ ሲመጣ እንጂ የምን እንቁጣጣሽ የምን አዲስ አመት ያስተኛን ያለፈውን ማስወገድ አልተቻለምና ነው። ወያኔ ያደግ ጽፍን ዘረኝነት ሰፍኖብናል። አዲስ አመት ገና አልመጣም። ያለፈውን አመት ስንቃኘው ህዝባዊ ትግላችን የተደናቀፈበትና ጥሬ ዘረኞች በባዕድ ድጋፍ ለስልጣን በቅተው በህዝብ ላይ ግፍ የፈጸሙበት ነው። ዘረኞቹ የወያኔም የአሜሪካም ቀጥረኛ ሆነው የቆዩ በመሆናቸው ገና ከተዋጡ ለስላሳ ዲስኩራቸው ሊሸፍነው ያልቻለ ዘረኝነታቸውና ጸረ አማራ ጸረ ኢትዮጵያዊነታቸው አፈቅሬውንና መርዘኛ ልቡን ቸል ብለው ያወደሱት ሁሉ ተገልብጠው ሊያወግዙት በቆ ቅልስልስ ለፍስፍስነቱ አገርን አዋረደ እንጂ ትሁት የሚል ቅጽል አላተረፈለትም። ሰማዕትን ለፊደል ልዩነት ተሰው በሚል ህዝብን አስቆጣ። የስግብግብ ዘረኞች ጥርቅም ሆናቸው ግልጽ የሆነውም ያለፈውን ልንቀጥል መጣን የምን የሽግግር መንግስት ብሎ ሲለፈፍ ነው። በፍጥነትም ቡራዩ ጌዲዮን ሲወልድ አጣዬ ለገጣፎን ወዘተ ሲያስከትል ጥበትን ባሰቃቂ ሁኔታ ሲያስፋፋ የከሰረ ቡድን ግለሰቦች መሆናቸውን አሳይተዋል። ሹሞቹ ለስልጣን እንደበቁ የክብር እንግዶቻቸው ለፍርድ መቅረብ ያልደባቸው በይፋ ተገንጥለን ነጻ ኦሮሚያን እንመስረት ባዮች ሆነው ተገኙ። የተከተለውን ያየነው የምናውቀው ነው። ለውጥ ቢመጣ አዲስ ሁኔታ ውስጥ ገባን ብንል በደስታ የምናከብረው አመት መጣ ባልነ ነበር። 2012ን የምንቀበለው 16 በላይ ቤተክርስቲያኖች ተቃጥለው ብዙዎች ለእስርና ግብረስየል ተደርገው የተቃውሞ ጥረቶች ታፍነው ሰልፍ የተባለውንም ባገዛዙ ታዛዦች ሻጥር ለማደናቀፍ ጥረቱ ተፋፈሞ ጋዜጠኞች ታፍነው እነ መልተዛስ ተዘግተው አማራው ጉራጌው ወላይታው በየቦታው ታርዶ አፋር ጋምቤላው ፈዳይቶ መሬት ንብረት ቀሚያው ስራት አልበኝነት ተጠናክሮ ማህይሞች ለስልጣን በቅተው አገራችን ዳረቦች መጫወቻ ሆናና ሻቢያም የሰራብን በደል ሁሉ ተረስቶ ሲጨበጨብለት እያየን ነው። የጉዳመት ያገር ህልውና ባደጋ የወደቀበት አመት። ይህ ባንድ በኩል ገጽታ ሲሆን ባንጻሩ ደግሞ ህዝብ የተጋረጠበትን አጥፊ አደጋ ተረድቶ ጠላቶቹን ሊቋቋም ተነስቷል። በመስከረም 4 ቀን ሊያደርገው ያቀደውን የተቃውሞ ሰልፍ አንድ ምስክር ነው። ይህን ሰልፍ ለማደናቀፍ የተጀመረውን ሴራ ተቋቁሞ የጋራ ድምፁን ካላሰማ ግን ሃይማኖቱን ለከፋ አደጋ የሚያጋልጥ መሆኑን መረዳት አለበት። ዘረኞቹ ከጥፋት ጉዟቸው የሚታቀቡት ባስደንጋጭና ቁርጠኛ ትግል ብቻ ነው። መለላና መሸነጋገል ጊዜ አልፎበታል። ከደከምላቸው ያጋዩናል፣ አጣዬ ቡራዩን ይደግሙብናል፣ በመንጫ ያብዱናል፣ ዝቅዝቅ ይሰቅሉናል፣ ቀሳውስትና አዛውንትን አይናችን ፊት ይፈጁብናል። አረመኔዎች ናቸው በሹሙ መኳኳል የማይቆነጁ። መልካም አዲስ ዓመት ማምጫው መራራ ትግል ብቻ ነው። ህዝባዊ ዓመት እውነቱ በአደባባይ ወጥቶ እየተሰጣና ተነግሮም ሳያከትም የምንነዛው ሐሰት ከቶም የለም። ዘረኛው አገዛዝ መወገድ መውደቅ እንዳለበት ምንም ክርክርን ጋባሽ አይደለም። ወንጀለኞች፣ ጠባቦች፣ ገንጣዮች፣ ሆዳደሮች መንጋው በሞላ በሹሞቹ ጫማ ስር ወድቆ ሲገላበጥ ሲቆሽሽ አይተናል። ያሳለፍነው ዓመት የመጪውን ሊመስል እየዳዳ ነውና በትግላችን ስር ነቀል ለውጥ፣ አዎ መሠረታዊ ለውጥ አምጥተን አዲስ ዓመትን ማስገባት ማጀብ መቻል አለብን። የተቃውሞ ሰልፍ፣ አድማ፣ የሙት ከተማ አድማ፣ ማዕቀብ በአገዛዙ ላይና ሌላም የትግል ስልትን እውን ለማድረግ ቆርጠን መነሳት አለብን። ካዲን አገር ወዳድ ጸረ ኢትዮጵያን ህዝባዊ ቡከኑን መሪ ብሎ ማወደስ መቀበል ማክተብ ይኖርበታል። ከደርግ እስከ ዛሬ ህዝብን ተጻረው የተገኙትን ማስጠጋት አንገትን በውዴታ ለሰይፍ ማቅረብ መሆኑን ተገንዝበን የህዝብን ጎራ መፈተሽ ማጽዳት ግዴታችን ነው። የገለማውን አቅፈን አዲስ ዓመት መመኘት ጅልነትና ጥፋትም ነውና የምን እንቁጣጣሽ ጭቆና ሳይከድም የህዝብ ጠላቶች ሳይወገዱ ወንጀለኞች ለፍርድ ሳይቀርቡ የእስር ቤቶች ደጃፍ ሳይሰባበር ሳይፈርስ ለሰማት አገር ወዳዶች ክብራቸው ሳይዘከር የወንበዴው መንጋ ሳይወገድ የምን አዲስ ዓመት አዲስ የተባለው አሮጌውን አስንቆ የዘረኛ መፈንጫ ሆኖ ህዝብና አገር ሲበድል ለውጥ መጣ አዲስ ደግ ዓመት መጣ እንል ዘንድ ዘረኛ ወንጀለኞችን ማቸነፍ መቻል አለብን። ወያኔ ኢህአዴግን ማስወገድ መቻል አለብን። የዓመቱ ግዳጃችን ይህን እውን ማድረግ ነው። ትግልን የሚጎዳው በፊት ለፊት ጠላት ነኝ ብሎ ያለው ሳይሆን ከህዝብ ጎራ ነኝ ብሎ ህዝብን ትጥቅ የሚያስፈታው ነው። ለሹሞቹ ጊዜን ስጥባዮችና ለግድያቸው ይረዳ ዘንድ ገንዘብ ሰብሳቢዎች ነገ ብሩቀን ሲመጣ ህዝብ ሂሳብ አወራርዱ የሚላቸው ናቸው። ሹሞቹን ደግፈው ውጥንቅጡን ሲያባብሱ ከርመው ዛሬ በጓሮ በር ወደ ህዝብ ጎራ ዘው ሊሉ የተነሱትም ልባቸው አሁንም ከህዝብ ጎራ አይደለምና እሰየው በሚል ተላላነት የምንቀበላቸው መሆን የለበትም። ከመጠምጠም መማር ቅደም ተብሎ የል ከድብልቁ ንስሐው ቢቀድም ማለቱ ሲያንስ ነው። በሚያዝያ 1964 ዓመተ ምህረት የተመሰረተውና ለኢትዮጵያ በጽናት ሲታገል የቆየው ኢህአፓ አሁንም በትግሉ ሜዳ ላይ ነው። ሊያፈርሱት ባዕዳንም ዘረኞችም ዘመቻ ከፍተውበት ታግለውታል። ከሃዲዎችንም በስሙ አሰማርተው ሊያወናብዱ ጥረው ከሽፎባቸዋል። ኢህአፓ አንድና አንድ ነው። መለያው ደግሞ ኢትዮጵያዊነትና ጸረ ወያኔ ጸረ ኢህአዴግነቱ ነው። ዘረኛ ሹመጫማ ስር የወደቁት ማፈሪያ አንጃዎች ኢህአፓ አይደሉም፣ የውርደትና ክህደት ምልክቶች ማፈሪያዎች እንጂ። ባንዳና አንጃ ዘረኛ ጀበው ሂደት አዲስ አይደለም፣ ተስፋን መጋቢም ሊሆን አይችልም። እነዚህን አቅፎ አዲስ ዓመት የለም መርገም ውርደትና ስቃይ እንጂ። በመሆኑም የዚህ እንቁጣጣሽ መልእክታችን ትግሉ ይፋፋም፣ የአገር ጠላቶችን እናደባይ፣ ኅብረታችን ይጠናከር የሚል ነው። አገር እያለቀሰች ሕዝብ በግፍ እየተመተረ የምን አዲስ ዓመት? የተቃውሞ እርምጃዎቻችን ይስፋፉ፣ አዲስ ዓመት የተባለውን በከረረ ሕዝባዊ ዓመፅ እንቀበለው። ኢትዮጵያዊነትን አቸናፊ እናድርግ። ወያኔ ያሬግ በትግላችን ይውደምል።
Diablo, bad, bojo en la pena,
ደግሞ ምን አሰሩብን? የሽሞቹ አገዛዝ የባዳን ሴራ ውጤት መሆኑን ከመጀመሪያው የተናገርነው ያጋለጥነው ነው። የህዝብን ትግል ማፈኛ ማቆሚያ ሆነው ነው የተሰየሙብን። ስለመሰረታቸው ወያኔ ኢህአዴግ ጎጠኛ ዘረኛ ለመሆናቸው ባለመንጫዎቹን እስኪያቅፉ ድረስ የተጠበቀው አልነበረም። ማንነታቸውን ወዲያውኑ ነው ያጋለጡት። ጸረ ኢትዮጵያ መሆናቸውን አደናጋሪ ዲስኩራቸውና ቀቢያፋቸውም በረጅሙ ሊደብቀው አልተቻለውም። የወያኔ የበላይነት የተባለውን በወዴድ የበላይነት ሊተኩ እንደመጡ ሚስጥር አልሆነም። እብሪት ነበረናም ራሳቸው ባፋቸው ነግረውናል። መሰረታዊ ለውጥ አገር አጥፊ ነው አንፈልገውም ስርዓቱን ለጠግነ የመጣ ነው ሲሉ መርዶውንም ነግረውን ነበር። አላምን ያለው ክፍል ራሱንም ብዙዎቹንም አደናግሮ ከሹሞቹ ጫማ ስር ወድቆ ተዋርዶ አልፎም ህዝብን ሲፈጁ ዝም ሲያፍኑ ደግፎ ለወንጀላቸው ገንዘብ ሊለግዝም ተነስተው እንደነበር ታዝበናል። ባጓጉል ምርጫ ሊያጅባቸውም ተነስተ ወሽመጡን የቆረጡት ራሳቸው ናቸው። ይዘው የተነሱት አገራት ፍቅድም ዋላ ዘንድ ማከናውን ያለባቸው አበይት ጉዳዮች ደግሞ የሚከተሉት ናቸው። አንደኛ አገር ወዳድ ድርጅቶችን ማግለል ቡድኖችን ማፈን፣ ሁለተኛ ዘረኛና ጽንፈኞችን ማቀፍ ማሰማራት፣ ሶስተኛ የኢትዮጵያን አንድነት ማፍረስና ለዚሁም ታሪክን መበረዝ፣ አራተኛ ኢትዮጵያን ለማፍረስ ደግሞ አስፈላጊ ብለው የወጠኑት ሀ ለሀገር ምሰሶ ነው ያሉትን አማራውን ማደባየት፣ ለ የኢትዮጵያ ተቋሞችን ማለትም ሃይማኖቶችን አማርኛን ወዘተ ማጥቃት መከፋፈል ማውደም ማክሰም፣ አምስተኛ ከኢትዮጵያ ዋናና ታሪካዊ ጠላቶች ጋር ማበርና መስራት። ከዚህ አንፃር በቅርቡ ሳይሆን ቀደም ብሎም በወያኔ ኢህአዴግ የተከፈተውን ጸረ አማራ ጸረ ሃይማኖት ዘመቻዎች ማንሳት ይገባል። ወያኔ በእስልምና ሃይማኖት ላይ የከፈተውን ጸያፍ ዘመቻና ሙስሊም ዜጎች ያደረጉትን ቆራጥ ትግል አንረሳም። ወያኔ ህጋዊ ሲኖዶሱን ሊያፈርስ በቅጥረኞቹ አማካኝነት ያደረገው ዘመቻም ይታወቃል። ዘመነኞቹ ደግሞ ሲኖዶሱን አስተረቅን በሚል ጠንሰው የነበረውን ሴራ በጊዜ አጋልጠናልና ዛሬ ሲኖዶሱ በሞላ ጎደል የተፋተሉቋቸውን በጋራ ሲታገል የምንመለስበት አይሆንም። በየጎጡ ቤተክህነት በመመስረት በቋንቋ ሽፋን የቤተክህነትን አስተራር ለመቀየርና ምዕመናንን ለመከፋፈል የተሞከረው ጥረት ሹሙ ራሱ የማንሰማ መስሎት በኦሮምኛ ሲናገር የቆየው የጥላቻና ከፋፋይ ስብከት ክልል ይወስን በሚል ፈሪት አማርኛ ላይ የተከፈተው ዘመቻ ሁሉ የወያኔን ከሰል ልብ የሚያሞቅ ጸረ ኢትዮጵያ እርምጃ ነው። ወያኔ አማርኛ ቋንቋ ላይ ያደረገው አመታት የወሰደ ዘመቻ ዛሬ በዘረኞቹ ተጠናክሮ ቀጥሏል። በቋንቋችን እንጠቀም ማለቱ ፍትሃዊ ሲሆን በዚህ ሽፋን ግን ዋና መገናኛ ቋንቋ ሆኖ መለያ ሆኖ ያገለገለን ፊደልና ቋንቋ ለማስወገድ ለማጥፋት መጣ ህገወጥና ስህተትም ነው። ዛሬ ዘረኛው አገዛዝ የከፈተው ጸረ ሃይማኖት ጸረ አማራ ዘመቻ ተገልብጦ እየደበለበው መሆኑ ክርክርን አይጋብዝም። የሚይዙት የሚጨብጡት እያርሶ ናቸው። ሁር የለቀቋቸው ቡችሎቻቸው በውርጋ ጥብሪት የእርኩስ አባታቸውን መርህ በስራ ሊያውሉ እየተቅበዘበዙ ናቸው። የሚያደርቁት እስላሚያ ኦሮሚያ መሪ የነበረውና ያሰቦት ገዳም ጨፍጨፋ አለቃ ሟቹ ሼክ ጃራ ቅራኔዎችን ሲፈርጅ የኦሮሞ ህዝቧና ጠላት አማራ ነው ሲል፣ ቀጥሎ ደግሞ ክርስቲያን ኦሮሞ ከዚያም ሶማሊያ ነው ይል ነበር። ደቀ መዝሙሮቹ ደግሞ አማራን እና ክርስቲያንን መጨረስ ነው ከማለታቸው ባሻገር የራሳችን የኦሮሞ መስጊድና ቤተክርስቲያን ያስፈልጋል፣ ባበሻው የእምነት ቤት መገኘት የለብንም ብለው በይፋ ከመለፈፋቸው በተጨማሪ ዛሬ የኦሮሞ የራሱ ቤተክህነት ያስፈልጋል ባዩ የወያኔ ቅጥረኛ ጋር አብረው ሲዶሉቱ መከረማቸውና ግለሰቡ ኦህዴድ መሆኑም ሊታወቅ ችሏል። ሹሞቹ በኦርቶዶክስ ቤተክህነትና በአማራው ላይ የተነሱት ኢትዮጵያን ከማድቀቅና ከማጥፋትም እቅዳቸው ጋር የተጣመረ ነው። ይህን ለቅንጣትም ለሰኮንድም መዘንጋት ከባድ ስህተት ይሆናል። ሹሞቹ በጉዳዩ የሉበትም ብሎም ለማሳመን መጣር ውሸት መሆኑ መታወቅ ያለበት ነው። ምን አሲረውብናል ስንል በዚህ በዚያ ብለው ኢህአዴግን በኦህዴድ የበላይነት ስር ሊያስቀጥሉ መነሳታቸውን መወሰናቸውን እንገነዘባለን ያሉትም ይህንኑ ነው። ሂደቱ ግን እንዳሰቡት ልሙጥ አልሆነላቸውም። ያልጠበቁት ተቃውሞን ስግብግብነታቸውና አገር ጠል መሆናቸው አምጥቶባቸዋል። የፍየል ምላሱ ሹም ነጋ ጠባ አውቃለሁ ዲስኩር ቀፎ ጥራዝ ነጠቅ ዘረኛ መሆናቸውን አጋልጧል። ቄሮ አሉ አጀቶ ከነውናቸው ወንጀል መሆኑም ታይቷል። የኢትዮጵያ ታሪክ አካል የሆነችውን የኦርቶዶክስ ተዋህዶ ቤተክርስቲያንን ለማጥፋት የከፈቱት ዘመቻም ለአይቀሬ ውድቀታቸው ነጋሪት ጎስሟል። ተቃዋሚ ሳንሆን ተፎካካሪ ነን፣ ጠቅላይ ሚኒስትራችንን አገኘን ብለው ጫማው ስር የወደቁትን ከርካሳ ቡድኖች ከተቀበሉት የምርጫ ሂደት ለማባረር አመቺ ሕግ አውጥቶ ከል ከማልበሱና ውጡልን ወግዱ ከማለት ባሻገር ሹሙ አንድም ከወያኔ አንድም ከባዕድ አለቆቹ ጋር ውህደትና የአንድ አገራዊ ፓርቲ ድርጅት ምስረታ በሚል እየዶለተ ነው። ምርጫ የተባለውንም በሌሎች ጥያቄ አሳቦ ወደ ሌላ ጊዜ ለመቀየር ውይይት መጀመሩም ሚስጥር አይደለም። ኢህአዴግ የተባለውን በሌላ ድርጅት መተካት የተባለው ወያኔን ለጊዜው የሚያጠቃልል ባይሆንም ሐሳቡን ጠንሳሹ ራሱ ወያኔ ቢሆንም ኦህዴድ ብአዴን የደቡቡ ተለጣፊና ሌሎቹ ሰብሰብ ብለው በስም ቅየራ ሌላ ድርጅት ነን ሊሉ መወጠናቸው ተሰምቷል። በዚህ ሂደት የሶማሌው ፓርቲያቸው ገና አቋም የያዘ አይደለም ሲባል የአፋሩ ተለጣፊ ደግሞ ግማሹ ለወያኔ ግማሹ ለሹሞቹ ሆኖ ተከፍሏል የሚል መረጃ አለ። በአንጻሩ ወያኔ የራሱን ተለጣፊዎች ሰብስቦ ሊያዋህድ ማቀዱ ቀደምም የተነገረ ሲሆን ተለየው ቢልም የሹሞቹን ጽንፈኛ አባሎችና ገርባዎች መቀሌ ድረስ ጠርቶ ስብሰባዎችን ማካሄዱ መዶለቱ ታውቋል። ትላንት ለገረፋቸው ወያኔ የታገደላቸውን ሕዝብ ከብተው የሚሰግዱ ገርባዎች አሰቃቂ ማፈሪያዎች መሆናቸውን ሳንጠቅስ አናልፍም። ውህደት ወይም ባለፈው መቀጠል፣ ምርጫ ማድረግ ወይስ ማስተላለፍ በሚለው ላይ ሹሞቹና ወያኔ እየመከሩ ናቸው። ባዕዳንም በምክክሩ አሉበት። እስካሁን ያለው ንትርክ ይተላለፍ ወይስ ይደረግ በሚለው ላይ ነው። ወያኔ በወቅቱ ይደረግና በትግራይ ሙሉ ድምፅ አገኘው በሚል በኢህአዴግም ፈርጠም ያለ ሚናዬ ይረጋገጥ ባይ ነው። ዘረኞቹ የፈለጉትን ቢያቅዱ የሚሟላላቸው ሕዝብ ለሴራቸውና ለተንኮላቸው ሰለባ ሆኖ ሲገኝ ብቻ ነው። ምርጫ ሲሉ ተኮልኩሎ ድምፅ ከሰጠ ወደደ ጠላ ተባባሪ ሆነ ማለት ነው። መደረግ ያለበትን ማዕቀብ ከረሳም እንዲሁ። ይባስ ብሎ ለገዳዮቹ ገንዘብ ካዋጣ በራሱ ላይ ገመድና ጠበቀ ማለትም ነው። ካየነው ስንነሳና ተመክሮን መሰረት ካደረግን ግን ባንዳውን አረኛ ገዳያችንን ወዳጅ የማለቱ ዝንባሌያችን አብሮን የዘለቀ ነው። አድርባዮች፣ ባንዳዎች፣ ነፍሰ ገዳዮች፣ አንጃዎች ስንቱን ግፍ ፈጽመውብን ሸፍጥ አሸክመውን ሳይውል ሳያድር ወዳጅ ብለን ማቀፉ፣ መሪ ብሎ ማወደሱ በትግላችን ላይ የኋልዮሽን ሲያሰፍንብን ባሽቷል። ወር ያልታሰረውን ማንዴላ፣ ባሩድ ያልሸተተውን የጦር መሪ፣ አውደልዳዩን ቴዎድሮስ፣ ቀይ ሽብርተኛውን አገር ወዳድ፣ የወያኔን ቅጥረኛ ተፎካካሪ ያጣ የአማራ ጠበቃ ወዘተ ስንል ከርመናል። ሳይውል ሳያድርግን ክደውናል። ዛሬ ሹሞቹ ካወናበዱን በኋላና ማንነታቸውን ካወቅንባቸው በኋላ የህዝብ ታዳጊና ተከላካይ መስለው መድረክ ማጣበብን ይዘዋል። ትላንት ላታለሉን ዛሬ ቃል ቀይረው ሲውገረገሩ ማጨብጨብ መቆም ያለበት ነው። የሃፓና የህዝብን መፈክር በጠራራ ፀሐይ ሰርቀው አለና ሲሉ እሰየውን ትቶ ቀድሞ መቅረብ ያለበትን ጥያቄ ሁሉ ማስቀደምና ሐቀኛውን ከአስመሳዩ መለየት ያስፈልጋል። ሴራቸውን ማክሸፍ የምንችለው በዚህ መንገድ ብቻ ነው። ካልሆነማ ዘረኞቹ በጋራም በተናጠልም ሊጫወቱብን በንቀት ተነስተዋል። በመሰረታዊ እምነትና ማንነት ላይ በሃይማኖት ላይ ሊጨፍሩና አምልኮተ ባዕዳቸውን ሊጭኑብን የተነሱት ውድቅ መሆን አለበት። ጠመንጃም ካልተኮሱበት በድን እንጨት ነው የተባለውን መርሳት አይገባም። በርግጥ በውስጣቸው መናቅ የሌለበት ቅራኔ አለ። በአማራውና በኢትዮጵያ ላይ ያላቸው የጋራ ጥላቻ ግን እንደ ሙጫ ሆኖ እርስ በርስ ያጣብቃቸዋል። የስልጣን ጥም ግን ደርግን እርስ በርሱ ወያኔን እርስ በርሱ እንዳባላው ያየነው ነውና ለነዚህ የማይቀርላቸውም። አይቀርም ብሎ መጠበቁ ግን የሚቻል አይደለም። የሀገራችን ሁኔታ የሚያዝናና ወይም ጊዜ የሚሰጥ አይደለም። ወያኔም በለመደው ይቢሆን ባይሆን ሁለት ባላ ላይ ተንጠልጥሎ ያለ ነው። ከሆነ ወደ ድሮ ቦታው ወይም መሰል ሁኔታ ሊመለስ ይከጅላል። ካልሆነ ደግሞ የማያዋጣውን ግንጠላ ሊሞክርም በመዘጋጀት ላይ ነው። ዘኮነ ኮይኑ እንዲሉ ግን ለኢትዮጵያ የሚበጃት አይሆንም አይደለምም። ለሕዝብ፣ ለአማራው፣ ለመላ ኢትዮጵያ፣ ለኦርቶዶክስ ሃይማኖትና ለአማኞች ሁሉ የሚበጅ ብቸኛ ድርጅት ኢሕአፓ ለመሆኑ ደግሞ ምንም ጥርጥር የለውም። መለስ ብለን የሁሉንም ሰልፍና ሚና ስናይ በትቢያውና በጭቃው ገብቶ ሕዝብን ያላሳፈረ ያልጎዳ ይህ ድርጅት ብቻ መሆኑን ታሪክ ይመሰክራል። ለኢትዮጵያ ደሙን ያፈሰሰና የገበረው ይህ ድርጅት ዛሬም በአገር ጠላቶች የሚጠቃው አለምክንያት አይደለም። ከፖለቲካው መድረክ ሊያገልብትና የፖለቲካ ተልካሾችን ቅድሚያ ሊሰጡ መወራጨታቸውም የሚታይ ነው። ለአገር በመቆሙ የትናንትም የዛሬም ከሃዲዎች፣ ባንዳዎች፣ ጠባቦችና ገንጣዮች እንዲሁም ለኢትዮጵያ ባርነትን ጥፋትን የሚመኙ ባዕዳን ሁሉ ጠላት ሲሉት ቆይተዋል። አባሎቹን አሳደዋል፣ ገድለዋል፣ አጥፍተዋል። አፍረተ ቢስ ቀጥረኞቻቸውንም አሰማርተው ዘመቻቸውን ቀጥረውበታል። ምን ወጥ ነውልናል? የኢትዮጵያን ሐቀኛ አገር ወዳድ ኃይሎች ማክሰምና አስመሳዮችና ባንዳዎችን ማስፈን ነው እቅዳቸው። ይህን ለመጋተርና ለማክሸፍ ማበር፣ መተባበርና መታገል ግዳጃችን ሊሆን ይገባል። ኢትዮጵያዊነት በሆነ መልኩ መሸርሸሩ ለዘረኞችም የሚጠቅም ነውና የሀገርን አንድነት መጠበቅ፣ ኢትዮጵያዊነትን ማስቀደም አስፈላጊ ነው። የብሔር መብት ተቆርቋሪ መስለው ኢትዮጵያዊነትን ሊንዱ የሚጥሩትን ሁሉ መቋቋም መቻል አለብን። ይህ በእንዲህ እንዳለ ሕዝብ ሲጠቃ ራሱን ለመጠበቅ ማድረግ ያለበትን ትግል ሊያደርግ ሲነሳ ማውገዝ አግባብ ያለው አይሆንም። ያለን ድርጅትና ታሪክ የሚያውቀውን ሕዝብም የለም ብሎ ማጓራት ያስገምታል እንጂ ብልህ አዋቂ አያሰኝም። ለአማራው ቆምን ባዮች አንዳንዶቹን ስናይ ግን በዚህ ሽፋን አሁንም ይህን ሕዝብ ለመጉዳት የተነሱና ለወያኔዎች የሚሰሩ ሆነው እናገኛለን። ሽንፍለው ብአዴን ምን ቢለፍፍ ለሕዝብ የሚጠቅም ሊሆን የማይችል የወያኔ ስናር ነው። ሰውን መገምገም የሚቻለው ስለ ራሱ ባለው ግምትና በሚያወራው ሳይሆን በድርጊቱና ተጨባጭ አቋሙ ነው። መታሰርና በገዢዎች ተንኮል መወገስ፣ ለማሳመን መጠላት የተለመደ ማደናገሪያ ነው። እስረኛ መስሎ ከእስረኛ ተደባልቆ የታሰሩትን መሰለል ትላንት አልተጀመረም። ተላላ መሆን አይጠቅምም፣ ያስጠቃል። በሕዝብ ደረጃ መንቃትና ብልጥ ጮሌ መሆን ለሀገር ይጠቅማል። ሙሶሎኒ ኢትዮጵያን ሲወርና ሕዝብን ሊከፋፍል ሲጥር ለኢትዮጵያ ሰፊ ሕዝብ ተቆርቋሪ ነን ብሎ ሲወሸክት ቢያንስ የካቶሊክ ቤተ ክርስቲያን ኃላፊዎች ይህንኑ አስተጋብተው ጦሩን ባርከው ሰደውብናል። ከሚሊዮን ያላነሰ ዜጋም በወረራው አልቋል። የኢትዮጵያ ኦርቶዶክስ መቼም ቢሆን በቋንቋ መስክ ችግር የሌለባት ሆኖ ሳለ በዘመነ ምኒልክ ቅዱስ መጽሐፍ ራሱ በኦሮምኛ ተተርጉሞ መታተሙ እየታወቀ ዛሬ ሰበብ አስባብ ጎንጉነው ሃይማኖትንም ህዝብንም ለመጉዳት ተጀመረው ጸያፍ ድርጊት ከወዲሁ በጥብቅ መወገዝ ያለበት ነው። የሹሞቹ ጸረ ኢትዮጵያ መሰረታዊ ይዘትና ግብ በሃይማኖቶች ላይ አጥፊ ዘመቻን ማስፋፋቱ የሚጠበቅ ነው። የጽንፈኞች ስህተት ሳይሆን ያገዛዙ ፖለቲካ እንብርት ነው ማለትም ይቻላል። ሹሙ ፍቅር ወዘተ በሚል የሚያላዝነውና የሚያፈሰው ያዞምባ ማንንም ከእንግዲህ ሊያስታልል አይችልም። ስርዓቱ መውደም መወገድ አለበት። ለዚህም ነው አገራችን ኢትዮጵያ ፍትህና ዴሞክራሲ ታገኝ ዘንድ ከአርባ ዓመት በፊት ጀምሮ ህዝባዊ መንግስት ይመስረት፣ የሽግግር ሂደት የዚሁ ማሟያ ይሁን ብለን ስንጮህ የቆየ ነው። ጠንቀኛው የወያኔ ህገ መንግስት ተብዬ መሻሩ ደግሞ ቀዳሚና ወሳኝ ሁኔታ ሲሆን ይባሉንበት ምርጫ የሚባለውም ከንቱ ነው። የምርጫ ህግ የተባለውና ስንቱን አድርባይ ቅስም የሰበረው ራሱ በገዢዎቹ ይወጣና ማንንም የማይወክል የማይጠቅም መሆኑ እንዳለ ሆኖ ለአድርባዮቹ ግን ምሳቸውን መስጠቱ የሚወገዝ አይደለም። የሽግግር መንግስት ምስረታን ይዘት ሁሉም በዝርዝር ሊረዳው የሚገባ ነው በሚል ከአመታት ጀምሮ ስንተችበት የቆየን በመሆኑ ዛሬ ይህን አማራጭ የሚፈልጉ መበርከታቸው ምንም እንኳ እውነት ከልባቸው ነው የሚለውን ጥያቄ ቢያስነሳም የሚደገፍ ነው። አንዳንዶች የህዝብን ጎራ ሊደባለቁ ሲነሱ ተሳስተን ነበር ማለት ይቅደም ብንል ማክረር አይሆንም። በወገኖቻችን ደም የጨቀዩትን ወንጀለኞችና ወያኔዎች ይመለከታል። የሽግግር ሂደትን አማራጭ እስካልተቀበሉ ድረስና ዘረኛ አምባገነንነትን እናሰፍናለን ብለው እስከተወጠሩ ድረስ በራሳቸውም ላይ ጥፋትን ከመጋበዝ እንደማያልፉ ሊረዱ የሚችሉት ጸረ ዘረኛ ትግላችንን ስናፋፍምና መቆሚያ መቀመጫ ስናሳጣቸው ብቻ ነው። የእርስ በርስ ትርምስ ወይም የመፈንቅል ሰለባ ይሆናሉ እንጂ ህዝብና አገርን እናጠፋለን የሚሉት የሚሳካ አይሆንም። በኃይል ደግሞ ብሔረተኝነታቸውን ሊጭኑብን የሚቃጡትን በትግላችን የምናከሽፈው እንደሚሆን ጥርጥር የለንም። ህዝብንና የአገር አንድነትን ታሪክ የማያውቁ ውርጋጥ ገንጣዮች ሊያጠፉ ማንም አይፈቅድላቸውም። መፍትሄው በጋራ ትግል አገርን ማዳን ነው። ክላሽን ይዞ መንደር ለመንደር መዞሩ አገርን ከጥፋት አያድንም። ዋናው ተፈላጊው ተጨባጭና ጠላትን የሚያርበደብድና የሚያስወግድ ሁለገብ ትግል ነው። ኢህአዴግን ለማስወገድ እንደራጅ፣ ለወሳኝ ትግል እንነሳ፣ ኢትዮጵያዊነትን አናስነካ፣ ኢትዮጵያዊነት ያቸንፋል፣ ወያኔ ኢህአዴግ በጋራ ትግላችን ይውደም።
ያንተ ታሪክ ሙዳት ሀገሬ አድመሽ ለደይም ሶኛለሽ።